የሰሞኑን መሬት መንቀጥቀጥና የመሬት መናት ተያያዥነት ይኖራችሁ ይሆን ስንል እንጠይቃለን። ባለፈው እሁድ መስከረም 26 2017 ዓ.ም ተመረጥ በአዋሽ ፈንታሌ ወረዳ 4.9 የሚለካ የመሬት መንቀጥቀጥ ተከስቶ አንዳንድ ጉዳቶችን ማድረሱን የሰመራ ዩኒቨርሲቲ አስታውቋል። የመሬት መንቀጥቀጡ ንዝረት ከመዲናው አዲስ አበባ መሰማቱ የቅርብ ቀናት ክስተት ነው። በተከታታይ ባሉት ቀናት በአፋር ክልል አነስተኛ መጠን ያለው የመሬት መንቀጥቀጥ አስተናግዷል። ዱለሳ በተሰኘው ወረዳም ከመሬት መንቀጥቀጡ ምክንያት በተፈጠረው ስንጥቃት ፍልውሃ መፍለቁም ተሰምቷል። በተጨማሪም በምዕራብ ሐረርጌ ከሰሞኑ የመሬት ናዳ መናት ተከስቷል። እንደገረመው እነዚህን ክስተቶች ተያያዥነት ይኖራቸው እንደሆነ እንዲሁም ምን መሰረት ፍጥሮ አደጋዎችን አስቀድሞ ማወቅ ይቻል እንደሆነ በአዲስ አበባ ዩኒቨርሲቲ የፊዚክስ ክፍል ባልደረባ የሆኑትን አቶ ተስፋዬ ማሞን አነጋግራ ተከታዩን አዘጋጅታለች።
ሙያዊ ማብራሪያዎቱን ሊሰጡን ፈቃደኛ ስለሆኑ በአሜሪካ ድምጽ አድማጮች ስም አመሰግናለሁ። እስቲ በቅድሚያ የሚሰሩበትን ተቋም ማንነቶትን ያስተዋውቁልኝ።
እኔ ተስፋዬ ማሞን እባላለሁ። አዲስ አበባ ዩኒቨርሲቲ ፊዚክስ ዲፓርትመንት ውስጥ በሳይንስ ፋክልቲ ውስጥ የፊዚክስ ዲፓርትመንት አባል ነኝ።
ወደ ጉዳያችን ነው በቀጥታም አልፈው። ባለፈው እሁድ ምሽት በአዋሽ ፈንታሌ አካባቢ በሬክተር ስኬል 4.9 የተመዘገበ የመሬት መንቀጥቀጥ ተከስቶ ነበረ። ንዝረቱንም በጣም ብዙዎች እስከ አዲስ አበባ ድረስ ከተማዎች ውስጥም ተሰምቷልና ለመሆኑ እስካሁን ድረስ ባለው መረጃ እንደባለሙያ ስለዚህ የመሬት መንቀጥቀጥ ምን ያክል እናውቃለን?
መረጃዎቹ የሚያሳዩት በተለያየ የመለኪያ ቦታዎች ላይ ይሄ 4.9 ሬክተር ስኬል የተመዘገበ የመሬት መንቀጥቀጥ ወይም ንዝረት የሚባለው እንደተመዘገበ ያሳያል። ይሄኛው የመካከለኛ የተባለው የሚሰሙ ንዝረቶች አሉ። አሁን አዲስ አበባ ውስጥ እንደተሰማው ወይም አፋር ክልል ውስጥ ደግሞ ቢሆን ወይም አዋሽ የነበረው አጠገቡ ሲሆኑና ርቀት ሲኖረው የተለያየ ነው የሚሆነው። አንዳንዶቹ ደግሞ ጭራሽ ሳይሰሙ በመሳሪያ ብቻ ተለክተው የሚያልፈዋሉ ማለት ነው። እና ይሄኛው እስከ 8.69 ድረስ ሊሄድ ይችላል ማለት ነው።
እንግዲህ በተመሳሳይም ከሰሞኑ በአፋር ክልል በተደጋጋሚ ሆነ የመሬት መንቀጥቀጥ ተከስቶ ነበር። እንደውም አንዳንድ መረጃዎች እንደሚያሳዩት ከማክሰኞ ዕለት አንስቶ ፍልውሃ መፍለቁ እና ይህም ውሃ እየሰፋ መምጣቱ ተነግሯል። እና የዚህ ክስተት ምንጮች ምንድን ናቸው? ምናልባትም ደግሞ ብዙዎች እንደሚሉት ከታላቁ ይሄ የስምጥ ሸለቆ ስንጥቃት መስፋፋት ጋር የሚያያዝ ነገር አላቸው ወይስ ምንድን ነው?
አዎ፣ ይሄ እዚህ አካባቢ የሚታይ ከድሮ ጀምሮ የመጣ ነገር ነው። የቦታው ተፈጥሮ ነው ማለት ነው። መጀመሪያ አዲስ አበባ ድረስ ከተሰማው ንዝረት በኋላ ተከትሎ የሚመጡ ንዝረቶች አሉ። ይሄ በማንኛውም የመሬት መንቀጥቀጥ ጊዜ አፍተርሾክ የሚባሉት ማለት ነው። ቆይቶ ይመጣ በሰዓታት ውስጥ አንዳንዴ በቀናት ውስጥ ቆይቶ ሊደገም የሚችል ነው። ግን ንዝረቱ እየቀነሰ የሚሄድ ናቸው ማለት ነው። በዛ ጋር ተያይዞ ደግሞ አሁን ያ ቦታው እንደሚታወቀው ዝቅ ያለ ቦታ ነው። እንዲሁም ኤርታሌ የሚባለው ጭራሽ እሳተ ገሞራም ፊት ለፊት ያለበት ቦታ ነው። ስለዚህ መሬት ውስጥ ያለ ውሃ አንደኛ ይሄ መሬት መንቀጥቀጥ በሚከሰትበት ጊዜ የሚኖረው ኃይል የታመቀ ኃይል ውስጡ ከፍተኛ ሙቀትን የሚፈጥር ነበር ራሱ። ሁለተኛ ደግሞ ወደ ታች እየወረድን ስንሄድ ደግሞ የመሬት ሙቀት የእሳተ ገሞራው ልቀነቱን ስለሚኖረው እዛ አካባቢ ያለ ውሃ መውጫ ካገኘ እንደ እንፋሎት ወይም የፈላ ውሃ ሆኖ መውጣቱ አንዳንዴ ሊጠበቅ የሚችል ነገር፣ አንዳንዴ እየሰፋ ቢመጣም ትንሽ ቆይቶ ግን ወራት ውስጥም ምናምን ሊጠፋ የሚችልም ሊሆን ይችላል። እየጨመረ ሊሄድ ይችላል እንደ ውሃ ብዛቱ ማለት ወይም እንደ ባለድልጅ ሸለቅ ቦታው እንዳለ የስምጥ ሸለቆ ሬስቲቫል የሚለውን መስመር ይዞ የሚሄድበትን ስለሆነ አንድ አይነት ናቸው። በዛ ቦታ ውስጥ ያለ ነገር ነው ማለት ነው።
ብዙዎች እንግዲህ የሚጠብቁት ነገር አለ። የስምጥ ሸለቆ እስከ አዳማ ወይም ናዝሬት ድረስ ሰፍቶ ይመጣል፣ ስንጥቃቱ ይደርሳል የሚባል ነገር አለ እና ይሄ በእኛ ዘመን የሚሆን ነገር ነው?
ይሄ ቀስ እያለ የሚሄድ ነው። አሁን ለእኛ ለሰዎች ይሄ ነገር ትልቅ ሆኖ ቢታየንም ከመሬት አንጻር ሳይዛችን ወይም መጠናችን አነስ ያለ ስለሆነ ለእኛ የትልቅ ሆኖ ቢሰማንም ከመሬት አንጻር ሲታይ ግን በጣም ቀስ ብሎ የሚሄድ የስሎ ፕሮሰስ የምንለው ነገር ነው። ስለዚህ ሚሊዮን ዓመታትን ሊፈጅ የሚችል ነው። ቀይ ባህርን ወይም የህንድ ውቅያኖስን አምጥቶ ወደ መሀል ከተማ ድረስ ሊያስገባ የሚችል ነገር ነው። እስከ የስምጥ ሸለቆን ተከትሎ ሊሄድ ይችላል። በጣም ባህር ወለል በታች ዝቅ ካለለት እና ውቅያኖስን ወይም የባህሩን ሊገድብ የሚችል ነገር ከሌለ መሀላቸው ላይ ያ ውሃ ወደኋላ መመለስና መሬት ውስጥ ወደ መሀል ሀገር ውስጥ ሊገባ ይችላል። ግን ይሄ አካሄድ በጣም ረጅም ጊዜ የሚወስድ ነው።
የመሬት መንቀጥቀጡ ለምሳሌ የተለያዩ አይነት የተፈጥሮ አደጋዎችና ክስተቶች ሲፈጠሩ እናንተ እንደ ባለሙያ ምቱ ነበራችሁ ወይ?
አዎ፣ በአጠቃላይ አሁን የመሬት መንቀጥቀጡን መተንበይ አልተቻለም በሳይንሱ። አንዳንድ የምንድን ነው የሚታዩ ነገሮች አሉ። ለምሳሌ እንስሳት ያንን ቦታ ሸሽተው የመሄድ ነገር ይታያል። እስካሁን ግን በሳይንስ ግን ይህን ነገር ቀድሞ ለመገመት የሚያስችል ሳይንሳዊ ወይም የቴክኖሎጂ እውቀት የለንም። በዚህ ላይ አሁን ብዙ ሪሶርስ ያላቸው ለምሳሌ እንደ ተቋማት እንደ ናሳ ያሉ ሁሉ ለአንድ ስላይድ የመሬት መንሸራተትም ምናምን የትኛው ቦታ ላይ ሊገምቱ ይችላሉ። ማፕም አላቸው ጂኦሎጂካል ሰርቬይ ምት የዩናይትድ ስቴትስ። እንደዛም ቢሆን ግን የመሬት መንቀጥቀጥና የእሳተ ገሞራ ጋዝና የተያያዙ ነገሮችን መገመት ግን እስካሁን አልተቻለም።
እሺ፣ 2016 ዓመት ማብቂያ ገደማ ላይ እንግዲህ በደቡብ ክልል የደረሰው አስጠቃቂ የመሬት መናድ ወይም መንሸራተት ብዙዎችን ህይወታቸውን ያሳጣ፣ ብዙዎችም ደግሞ በቅርብ የሚያስታውሱት ክስተት ነው እና በተመሳሳይ ደግሞ ትናንትና በኦሮሚያና በምዕራብ ሐረርጌ የመሬት መናድ ተከስቷል። እነዚህ ክስተቶች ከመሬት መንቀጥቀጡ ጋር ከሰሞናዊ ሁኔታ ጋር የሚያያይዛቸው ነገር አለ ወይ?
ብዙ ጊዜ የመሬት መንሸራተት ወይም መናድ ከመሬት ውርጥበት ጋር ተያይዞ፣ ምክንያቱም ከዝናብ ጋር ተያይዞ የመጡ ነገሮች ናቸው። እንደተባሉ ግን ይሄ ነገር መሬቱ ለምሳሌ ተጋፋት መሬት ይሄ ተራራማ የሆኑ አካባቢዎች ከሆኑ ትንሽን የመሬት መንቀጥቀጥ በሚኖርበት ጊዜ ከላይ ያለው አፈር ጠብቆ ወይም በዛፎች ወይም በሌላ በሰው ሰራሽም መንገድ ካልተጠበቀና ካልተጠናከረ እነዛ ከላይ ያለው የሳሳ የላለ አፈር ሊንሸራተት የሚችልበት አጋጣሚ አለ። አብዛኛው ግን የመሬት መንሸራተቶች የሚከሰቱት ከፍተኛ የሆነ ዝናብ በሚዘንብበት ጊዜ ያ መሬት በጣም ብዙ የሆነ ውሃ ይይዛል። ከስሩ ደግሞ ውሃ ሊቀበል የማይችል ወይም በጣም የተጠቀጠቀ መሬት ሊኖር ይችላል። ስለዚህ ያለው አማራጭ ምንድን ነው? ከላይ ያለው ፓርክ ወይም የለሰለሰው እንደ ጭቃ የሆነ እንደ ፈሳሽነት የመለወጥ ባህሪ ይኖርና በትልቁ ስናየው ማለት ነው ያ ከላይ ያለው አፈር ተንሸራቶ ከታች ከተቀጠቀው አፈር ጋር በመለያየት ተንሸራቶ ሊወርድ ይችላል። ይሄ በመሬት ስበት እንዲፈጠር ነው። በመሬት ስበት እና አፈሩ ራሱን ችሎ መቆም ባለመቻሉ በርጥበት ምክንያት የሚፈጠሩ ናቸው። እንደተባለው አብዛኛው ምክንያት ይሄ ቢሆንም ግን ይህኛው የመሬት መንቀጥቀጥም ደግሞ ህንፃዎችን ማፍረስ የሚችልም ድረስ አቅም ሊኖረው ስለሚችል አፈሩን ማንሸራተት እና ተዳፋት የሆነ ቦታ ላይ ያለን አፈር ሊነዳው ይችላል ማለት ነው።
እንግዲህ በጣም ብዙ ዜጎች በተለይ በዚህ በስምጥ ሸለቆ አካባቢ ያሉ ዜጎች አርብቶ አደሮችም ቢሆኑ ግን ደግሞ ስጋት ውስጥ እንዳሉ ነው የሚሰማቸው እና ከደህንነት አኳያ በቀጣይ ሊያሰጋ የሚችል ክስተት አለ። ዜጎችስ ደግሞ እንደዚህ አይነት መሰል መረጃዎች እንዴት ማግኘት ይችላሉ?
በዛ አካባቢዎች የሚኖሩ ሰዎች ያው ሁሌም ስጋቱ ይኖራል፣ ግን ያው ኑሮ ነው። እዛ አካባቢ የግድ መኖራቸው አይቀርም። ይሄ ነገር እየተስፋፋ ሲመጣ ያንን ቦታ እየለቀቁትም ሊሄድ ይችላሉ በተወሰነ ጊዜ ውስጥ ማለት ነው። ይሄ እንግዲህ ያው ከተፈጥሮ ጋር መጋፋት የማይቻልበት ሁኔታ ሊፈጠር ይችላል። ከዛ ውጭ ግን የመንግስት ኮሚኒኬሽን ቢሮዎች፣ የኢትዮጵያ ሜትሮሎጂ፣ የአዲስ አበባ ዩኒቨርሲቲ ደግሞ የጂኦ ስፔስ ዲፓርትመንቶቹ ደግሞ አንዳንድ መረጃዎችን በየጊዜው ሊያወጡና ሰዎቹን መረጃ እንዲያገኙ ሊያደርጉ ይችላሉ ማለት ነው። ለምሳሌ እንደ ጃፓን ያሉ በጣም ለዚህ የተጠቁ ሀገሮች ራሳቸውን በቴክኖሎጂ አሳድገው ህንፃዎቻቸው ጉዳት እንዳይደርስና ያ ጉዳት ደግሞ ሰዎችን ህይወት ወይም ንብረት ጉዳት እንዳያደርስ የሚደረጉ ጥረቶች አሉ። ያንን ከአሁኑ መዘጋጀት ሊያስፈልግ ይችላል።
በጣም ነው የማመሰግነው አቶ ተስፋዬ እንግዲህ ስለነበረን ቆይታ። ጊዜ ውስጥ ልኝ
አመሰግናለሁ ነው።